የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
አላማ ግሎባል ስታርታፕ አዋርድ የሚባል ድርጅት ለምን እዚህ ውድድር ትገቡኝ ብሎ አበረታታል። አፍሪካ ውስጥ አንደኛ ስታርታፕ ተብለን ከዛ በኋላ ነው የዓለም አቀፍ አንደኛ ስታርታፕ ተብለን የተሰየድ ነው። ቴክኖሎጂው ብቻ ሳይሆን ዓለም ለውጥ ያለን አላማ አይተው የመረጡን ይመስለናል።
በምስረታቸው የመጀመሪያ እርከን ላይ የሚገኙ ኩባንያዎች በተወዳደሩበት አንድ ዓለም አቀፍ መድረክ ለሽልማት የበቃው ኪዩቢክ የተሰኘ ኩባንያ ነው።
ተባባሪ መስራቹና ስራ አስፈጻሚው ቅዱስ አስፋው ነው አብሮን ያመሻል። ንጉሴ አክሊሉም በራዲዮ መጽሔት ቅንብሩ ስለ ቆጣሪው ያጫውተናል።
እሁድ ሐምሌ 2 2015 ዓ.ም ምረት ጤና ይስጥልን እንደምን ሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በሱዳን ትናንት ቅዳሜ ከተማ ውስጥ በተፈጸመ የአየር ጥቃት ቢያንስ 22 ሰዎች መገደላቸውንና ቁጥራቸው ያልታወቁ ሰዎች መቁሰላቸውን የጤና ባለስልጣናት አስታወቁ። ጥቃቱ የተፈጸመው የካርቱም አጎራባች በሆነችው ኦምዱርማን ዳር አሰላም ከተማ መሆኑን የአገሪቱ ጤና ጥበቃ ሚኒስቴር ባወጣው መግለጫ አመልክቷል። የጤና ጥበቃ ሚኒስቴር አደጋውን አስመልክቶ ባወጣው ተንቀሳቃሽ የቪዲዮ ምስል መሬት ላይ የተደረደሩ በአንሶላ የተሸፈኑ የሰዎችን አስክሬን አሳይቷል። ከፍርስራሾች ውስጥ የሞቱ ሰዎችን አካላት ጎትቶ ለማውጣት የሚታገሉ እንዲሁም የቆሰሉትን የሚረዱና የሚያለቅሱም ሰዎች በተንቀሳቃሽ ምስሉ እንደሚታዩ ተመልክቷል። በሁለቱ የስልጣን ተቀናቃኝ የሱዳን ጄኔራሎች መካከል የሚደረገው ውጊያ በተጀመረ 3 ወራት ውስጥ የትናንቱ እጅግ አስከፊ ከሆኑ የአየር ጥቃቶች አንዱ ነው ተብሏል። ባለፈው ወርም ካርቱም ውስጥ በደረሰው ተመሳሳይ የአየር ጥቃት ቢያንስ 17 ሰዎች ሲገደሉ ከነዚህ 5ቱ ህጻናት መሆናቸው ተዘግቧል። የፈጥኖ ደራሹ ጦር ለቅዳሜውና ሌሎች ጥቃቶች ተጠያቂው በተቀናቃኝነት የሚፋለመው ሰራዊት መሆኑን አስታውቋል። በአካባቢው ውጊያ እየተካሄደ መሆኑን የገለጹት ነዋሪዎች ሰራዊቱ ለፈጥኖ ደራሹ ወሳኝ የሆነውን የአቅርቦት መስመር ለመቁረጥ እየሞከረ ነው ብለዋል። የተባበሩት መንግስታት ዋና ጸሐፊ ጥቃቱን ያወገዙ መሆኑን ረዳት ቃል አቀባያቸው ፋርሃን ሀቅ ትናንት በሰጡት መግለጫ አስታውቀዋል። የዩናይትድ ስቴትስ ጦር በሶማሊያ አልሸባብ ተዋጊዎች ላይ ሌሊቱን ባካሄደው 3 አዳዲስ የአየር ድብደባዎች 10 ታጣቂዎች መግደሉን አስታወቀ። በጋራ ራስን የመከላከል የተሰኘው የአየር ድብደባ የተፈጸመው በአልሸባብ የተጠመደውን የሶማሊያ ብሔራዊ ጦር ለመደገፍ ነው ሲል አፍሪኮም በመባል የሚታወቀው የዩናይትድ ስቴትስ የአፍሪካ ወታደራዊ እዝ በላከው መግለጫ አስታውቋል። በሶማሊያ የፌዴራል መንግስት ጥያቄ የተፈጸመው የአየር ጥቃት የተካሄደው በታችኛው ጁባ ክልል ኪስማዩ በስተሰሜን 105 ኪሎ ሜትር ርቀት ላይ በምትገኘው አፍማዶ ከተማ አቅራቢያ መሆኑን አፍሪኮም አስታውቋል። ከሶማሊያ ብሔራዊ ጦር ጋር በመተባበር ባካሄደው የአየር ጥቃት 10 የአልሸባብ አሸባሪዎችን መግደሉን የገለጸው አፍሪኮም በጥቃቱ ሰላማዊ ሰዎች ላይ የደረሰ ጉዳት የለም ብሏል። የትናንቱን ጥቃት ጨምሮ በዚህ የአውሮፓውያን አመት ሶማሊያ ውስጥ በዩናይትድ ስቴትስ 13 የአየር ጥቃቶች መካሄዳቸው ተመልክቷል። ይህ በእንዲህ እንዳለም በጁባላንድ ግዛት የደህንነት ኃይሎች የሚደገፈው የሶማሊያ ጦር ዛሬ እሁድ በአልሸባብ ቁጥጥር ስር ወደ ነበረችውና በታችኛው ጁባ ግዛት ወደምትገኘው ሀጋር ከተማ ዘልቆ መግባቱ ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ለአራት ቀናት ቻይናን የጎበኙት የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን በቆይታቸው የነበሯቸው ውይይቶች ውጤታማ እንደነበሩ ተናገሩ። ጉብኝታቸውን ያጠናቀቁት በሁለቱ ሀያላን አገራት መካከል ያለው ግንኙነት ጠንካራ መሰረት በያዘበት ሁኔታ መሆኑን ሚኒስትሩ አገልጸዋል። የለን ቤጂንግ በሚገኘው የአሜሪካ ኤምባሲ በሰጡት መግለጫ ዩናይትድ ስቴትስ እና ቻይና ጉልህ አለመግባባቶች አሏቸው ብለዋል። ይሁን እንጂ ግን እሳቸውና የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዓለም ለሁለቱም አገሮቻችን እድገት በቂ ናት ብለው እንደሚያምኑ ተናግረዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ባወጣው መግለጫ ውይይቶቹ ሀቀኛ፣ ገንቢና ሁሉን አቀፍ ነበሩ ብሏል። የቻይና መንግስት መገናኛ ብዙሃንም ውይይቶቹ ጥልቅ፣ ግልጽና ገቢራዊ ነበሩ ሲሉ ገልጸዋቸዋል። ከቻይናው አዲሱ የኢኮኖሚ አመራር ቡድን ጋር የተወያዩት የለን በዚህ ጉብኝት የኔግብ የነበረው በቤጂንግ አዲስ ከተቋቋመው ከዚህ አዲስ የኢኮኖሚ አመራር ቡድን ጋር ግንኙነት መፍጠርና ግንኙነቱንም ጥልቅ ማድረግ ነው ብለዋል። የቻይናው የውጭ ጉዳይ ሚኒስቴር ባወጣው መግለጫ ቻይናና ዩናይትድ ስቴትስ ትብብርና ቅንጅታቸውን ማጠንከር ይኖርባቸዋል ብለዋል። ሁለቱ አገሮች ዓለም አቀፍ ፈተናዎችን ለመወጣትና የጋራ ልማቶችን ለማስፋት እጅ ለእጅ መያያዝ ይኖርባቸዋል ሲልም መግለጫው አመልክቷል። በመጨረሻም ዩናይትድ ስቴትስ ኦሃዮ ክፍለ ግዛት ክሊቭላንድ ከተማ በሚገኝ የምሽት ጭፈራ ቤት ዛሬ ውድቅት ሌሊት ላይ በደረሰ የጅምላ ተኩስ ጥቃት 9 ሰዎች መቁሰላቸውን ባለስልጣናት ተናገሩ። በአደጋው የሞተ ሰው አለመኖሩም ሲገለጽ የቆሰሉ ሰዎች ወደ ሆስፒታል መወሰዳቸው ተነግረዋል። ፖሊስ ያሰራጨው የቅድመ ምርመራ ሪፖርት አንድ ሰው ከሌሊቱ 8 ሰዓት ተኩል አካባቢ ሰብሰብ ወዳሉ ሰዎች መተኮሱን አመልክቷል። ተጠርጣሪው ከአካባቢው መሰወሩ ሲነገር ከድርጊቱ ጋር በተያያዘ በቁጥጥር ስር የዋለ ሰው አለመኖሩም ተነግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በድጋሚ ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ ሐምሌ 2 2015 ዓ.ም የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም።
ወዳጅ ቢጣሉ ፈጥነው ይታረቋል። ጎረቤት ቢከፋ ሰፈር ይለቀቃል። ምቀኛ ቢበዛ ለአምላክ ይጸለያል። ደዌም ቢያጠቃው ይሽራል በሐኪም። ሁከት ቢንሰራፋ ይተካል በሰላም። ውድቀት ቢያጥለቀልቅ ይሳካል በሂደት። አመል ቢነሳዎት ይቃናል በትዕግስት።
ምቀኛ ቢከዳ ይተካል በሌላ። ትዳር ቢያረገርግ ይቆማል በመላ። የአዳም ዘር ቢጨክን ይኖራል ለብቻ። ማጣት የሙጥኝ ቢል ይተኛል ስርቻ። የወለዱት ቢሞት ይረሳል በጊዜ። መከራ ቢበዛ ያልፋል በትካዜ።
ግና 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 ከራስ ከተጣሉ ሳይመሽ ከጨለመ የገዛ አእምሮ ሙግት ከገጠመ ወዴት ይደረሳል ህሊና ካቄመ።
ሊና ካቄመ ገጣሚው ክንፈ ሚካኤል ገረሱ ናቸው። ወፈፌ በሚል ርዕስ ለንባብ ካበቋት የግጥም መድብል ያገኘናት ገጣሚውን ክንፈ ሚካኤል ገረሱን እናመሰግናለን።
Karazır nöbeti, karazır
ቀደም ብለን በመግቢያችን ያስተዋወቅነው ቅንብር ነው ቀዳሚው። ምስረታው የመጀመሪያ እርከን ላይ የሚገኘው ኩባንያቸው በቅርቡ ለአንድ ዓለም አቀፍ ከፍተኛ ሽልማትና እውቅና በቅቷል።
ለሰው ልጆች ጤና ጠንቅ ሊሆኑ የሚችሉ የተጣሉ የፕላስቲክ ተረፈ ምርቶችን ቀድሞ ከነበራቸው ጠቀሜታ ከፍ በሚያደርግ ቴክኖሎጂ አማካይነት
ልዩ የግንባታ ግብአቶችን የሚያመርተው ኪዩቢክ የተሰኘው ድርጅት ተባባሪ መስራችና ስራ አስፈጻሚ ሊቀመንበር ነው።
ለከፍተኛ እውቅና ከበቁበት የቴክኖሎጂ ስራቸው አህጉረ አፍሪካን ለማልማትና ለማሳደግ ሁላችንም በየበኩላችን ልናደርግ የምንችለው ነገር አለ በሚል የያዘውን ውጥኑን
ከትውልድ አገሩ ኢትዮጵያ የጀመረው እንግዳችን በተለያዩ ተያያዥ ርዕሰ ጉዳዮች ዙሪያ ለምናደራው ጠቀም ያለ ወግ ከአዲስ አበባ በስልክ ይዘነዋል።
የዛሬ እንግዳችን ቅዱስ አስፋው ይባላል። ወጣት ነውና አንቱ እንዳትሉኝ ስላለ አንተ እያልን እንቀጥላለን። ቅዱስ በወጣትነት እድሜው በትምህርት በስራ ክንውን በተለይም ህብረተሰብን በሚጠቅም ራዕዩ የታጨቀ ነውና አንቱ መባል ተገባው ነበር። ነገር ግን አንተ በሉኝ ስላለ አንተ እያልን እንቀጥላለን። ቅዱስ ከኛ ጋር ለመወያየት ጊዜህን ስለሰጠህን እጅጉን አድርገን እናመሰግናለን።
እንኳን ደህና መጣህ ቅዱስ።
በጣም አመሰግናለሁ በዚህ ፕሮግራም ላይ ስላቀረባችሁ።
ቆንጅት በመግቢያው እንዳስተዋወቀችው ስራችሁ ጎልቶ እየታየ ያለ ይልቁንም ደግሞ የጊዜውን ጥያቄ የሚመልስ ይመስላል። አዲስ የሚጀምሩ ልዩ የፈጠራ ክህሎት የታከለባቸው ድርጅቶች ስታርታፕስ ይባላሉ። በዓለም አቀፍ ደረጃ የሚደረገው ውድድር የዘንድሮ ተሸላሚ እስከመሆን ድረስ በቅታችኋል። በተፈጥሮ አካባቢ ክብካቤ ግድ የሚለው ቴክኖሎጂ ነው የድርጅታችሁ ስራ። እስኪ ምናልባትም የቅርብ ጊዜ ሆነውና ከእውቅናችሁ እንጀምር። ምንድን ነው ለዚህ እውቅና ሽልማት ያበቃችሁ?
ድርጅታችን ስሙ ኪዩቢክ ይባላል። አንድ ሁለት ዓመት ይሆናል ከመሰረተ። ከዛም በፊት ዩኒሴፍ ስራ ነበረ። በዛን ጊዜ ነው ቴክኖሎጂ ለኛ ትልቅ ለውጥ ያመጣል ለሀገራችን ለአፍሪካን ብለን አስበን እያየ ነው። ኪዩቢክ የሚሰራው በጣም ከባድ ፕላስቲኮች አሉ ወደ ሪሳይክሊንግ ምንጭ ለማስገባት የሚከብዱ አሉ እና እነዚህ ፕላስቲኮች የወሰደን የሰበሰበን ወደ ግንባታ እናቀርባቸዋለን። ብሎኬቶች ናቸው፣ ኮለሞች ናቸው። እና ደስ የሚለው ነገር ስለዚህ ቴክኖሎጂ በጣም ርካሽ ናቸው። ምንም አይነት ጭስ አያለሞችም፣ አየር የሚያጸዳ ነው። እናም ለሀገርም ግንባታ ማዋል የሚቻልበት መንገድ አለው። ስለዚህ ኪዩቢክን ስንፈጥርና ሀገራችንን እንዴት መለወጥ እንችላለን? እኔ ያደግኩት አዲስ አበባ ነው። እቺ ከተማ እንዴት ልትሻሻል ትችላለች? ለልጆቼም ግን ብዙም አቅም ለሌላቸው እንዴት ጥሩ አይነት ግንባታ እናቀርብላችሁ እንችላለን በሚል አይነት አላማ ነው። እና ይሄን አላማ በደንብ አድርገን ለዓለም ስናወራ ግሎባል ስታርታፕ አዋርድ የሚባል ድርጅት እንቶ ለምን እዚህ ውድድር ውስጥ አትደሩም ብሎ አበረታታል። ብዙ ፔጆች ነበሩ። መጀመሪያ በአገር ደረጃ አሸነፈን፣ ከዛላ በምስራቅ አፍሪካ ሪጅን ውስጥ አሸነፈን፣ ከዛላ ደግሞ አፍሪካ ውስጥ አንደኛ ስታርታፕ ተብለን ተሰየመን ያለፈው አመት። ከዛ በኋላ ነው ሶስት ወር በፊት በኮፐንሄገን ዴንማርክ ውስጥ የዓለም አቀፍ አንደኛ ስታርታፕ ተብለን የተሰየን ነው። እኛ የሚመስለን ቴክኖሎጂው ብቻ ሳይሆን ለዓለም ለውጥ ያለን አላማ አይተው፣ ጥረታችንን አይተው፣ እንዴት ያ ጥረት ወደ ተግባር እንደገባ አይተው እና ፖቴንሻሉንም አይተው የመረጡን ይመስለናል።
የጀመራችሁት መቼ ነው? በየትኞቹ ሀገሮች ነው በአሁኑ ጊዜ የምትሰሩት?
ትኩረታችን አሁን ኢትዮጵያ ውስጥ ነው። ይሄ ነው የመጀመሪያ ብለን ያየነው ለኪቢክ። ከዛ በፊት ግን ዩኒሴፍ በምንሰራበት ጊዜ አይቮሪ ኮስት ውስጥ ፕሮጀክት ጀምረን ነበረ። ይሄ ፕሮጀክት እንዴት አድርገን ፕላስቲክ ወደ ብሎኬት ለውጠን የተሻለ ትምህርት ቤት መስራት እንችላለን በሚል ጥያቄ ነበር ፕሮጀክቱ የተጀመረ። ከሁለት አመት በኋላ 300 ትምህርት ቤቶች አይቮሪ ኮስት ውስጥ ተብተናል ገንብተናል። ያን ካየን በኋላ ነው እንዴ ይሄ ነገር ለትምህርት ቤቶች አይደለም፣ ይሄ ነገር ለአይቮሪ ኮስት ብቻ መሆን የለበትም ብለን ኪቢክን ያቋቋም ነው። ኢትዮጵያን የመረጥንበት ምክንያት ብዙ አሉ። አንዱ ኢትዮጵያዊ ነን፣ አገሬ ለመጀመር በጣም ጓጓ ነበር። ከዛም ውጭ ግን አዲስ አበባ መጥተው ላዩ ብዙ ግንባታ የተካሄደ ነው። ስምስ ለስሚንቶ ነው ሁሉ የሚወራው። ከዛም ውጭ ብዙ ቆሻሻ አለ። ያ ቆሻሻ በጣም ብዙ ከመሆኑ የተነሳ አንዳንዴ ወደ ቆሻሻ መጣያም ቦታ አይደርስም፣ ወንዝ ውስጥ ይገባል። አንዳንዴም ወደ እርሻ ውስጥ ይሄዳል። በጣም መጥፎ ነው። ስንጠይቅ ስራታችን ለምንድን ነው የሚሆነው ስንል፣ አንደኛው አገራችን ገና ያደገች ነው፣ ብዙ ሰው በዝቷል። ግን ያን ሰው በደንብ አድርገን ማኔጅ ለማድረግ ትንሽ ይቀረናል። ይሄ የኢትዮጵያ ችግር ብቻ አይደለም፣ ዓለም አቀፍ የምናየው ትግል ነው። እንደምታውቁትም ደግሞ አንድ 5 ዓመት በፊት ቆሼ በሚባለው ዋና ቆሻሻ መጣያ ትልቅ አደጋ ተከስቶ ነበረ። ያንቱ ለምን ተከሰተ ብለን ስናየው በቃ በዛ ከተማያት በጣም ብዙ ሰው አለ። ሰው በሚበዛበት ጊዜ ደግሞ ቆሻሻ የሚኖር ነው እና ያ እድገቱን ነበር የሚያሳየው። እናም ያን እድገት መቋቋም ገና እንዳልቻለን ነበር የሚያሳየው። እና ይህን እንዴት አድርገን ይህን ችግር እንዴት መፍታት እንችላለን ብለን ስናስብ ነበረ። እና ኢትዮጵያም ያኔ ጦርነት የተካሄደ ነበረ። ከዩኒሴፍ መምጣታችን ዓለም አቀፍ ዞረናል፣ አይተናል፣ ሰርተናል። አንድ ነገር ሁሌ የምናየው በተለይ በጦርነት ጊዜ ከጦርነት በኋላ ግንባታ ይካሄዳል። እና እኛ ቁጭ ብለን ስናስብ ያየነው ኦኬ፣ ጦርነት ሲያልቅ እንዴት አድርገን አገራችንን በተሻለ መልክ መገንባት እንችላለን ብለን ነበር ያየነው። እና ድፍረቱን የሚሰጠን ያ አይነት ሀሳብ ነበር።
ቅዱስ እንዳስረዳህን የተጣለና ለጤና ጠንቅ የሆነ የተፈጥሮ አካባቢ ብክለት የሚያስከትል የፕላስቲክ ምርት መልሶ ለጥቅም መዋል ነው ስራችሁ። አፕሳይክሊንግ ትሉታላችሁ። ይህ ቴክኖሎጂ እነኚህ ግንባታዎች በዋናነት ለማን ናቸው? ለግለሰብ? ቅድም ትምህርት ቤቶችን የአይቮሪ ኮስትን ልምዳችሁን ስታነሳ ጠቅሰሃል። ለማንኛውም አይነት ቤቶች፣ ለትልልቅ ህንፃዎች የትኛውን ችግር ነው በዋናነት የሚቀርፈው?
ንግዳችን ቀጥታ ለገንቢ ነው የምንሸጠው። ያም የምናደርግበት ምክንያት ግንባታ ላይ ሰው ሲሆን አንዱ ትልቅ ራስ ምታት እንዴት አድርጌ የሚያስፈልገኝን ማቴሪያሎች ባሰብኩት ዋጋ መግዛት እችላለሁ በሚል ነው። እና ሀገራችን ውስጥ ያ ዋጋ ሁሌ እንደተለወጠ ነው፣ ውጣ ውረድ አለው እና ትልቅ ራስ ምታት ይሰጣል። ስለዚህ ገንቢው ለዝቅተኛ ዋጋ ህንፃ ለመስራት ብዙም አያስብም። ለምን? ምን ሆናለው ዋጋ ቢጨምርብኝ ግንባታ መሀል ላይ የሚለውን ያያሉ። ስለዚህ ለምን አሰበን እንዴት አድርገን ያን ዋጋ እናወርድላቸው በደንብ፣ ከዛም በላይ ደግሞ ውጣ ውረዱ አይዩት፣ ጋራንቲ እናደርገዋለን ዋጋው። ልክ እንደዛ በምናደርግበት ጊዜ አላማችን ምንድን ነው? የምንመርጠው ፕሮጀክቶች አነስተኛ ገቢ ላላቸው ቤተሰቦች ወይም ግለሰቦች እንዲኖሩበት ነው የምንፈልገው። ስለዚህ አሁን ከአዲስ አበባ ቤቶች ማስተዳደር ጋር ብዙ እናወራለን፣ ብዙ እንፈራለን። ለምን እነሱ አሁን እስከ 1 ሚሊዮን ቤቶች በአመት መስራት ይፈልጋሉ፣ ግን ትልቁ ችግር የሚያዩት ዋጋ ነው። ስለዚህ ከእነሱ ጋር በመስራት ለእነዚህ ገንቢዎች ጥሩ ማቴሪያል ማቅረብ እንደምችል፣ ዝቅተኛ ዋጋ ማቅረብ እንደምችል ያሳየን ያስተማመነን፣ ይህም መጨረሻ ላይ የሚጠቅመው ለዝቅተኛ አቅም ላላቸው ሰዎች ይሆናል። ሁሌ አላማችንም ለዛ እንዲሆን ነው።
ይሄኛውን የፕላስቲኩን ውጤት ለማስለመድ እንደሚጠቅም እንደሚሰራ ለማሳወቅ ችግር ነበረባችሁ? እንዴት ነው ተቀባይነት ለማግኘት?
በሚገርም ሁኔታ ችግር የለም ነበረ፣ ግን ያም ለምን እንደነበር እናውቃለን። ዩኒሴፍ ይሄን አይነት ቴክኖሎጂ በምንሰራበት ጊዜ ብዙ ጥናት አድርገናል። ተቀባይነት እንዴት ነው ማግኘት የምንችለው በሚል የኪዩቢክን ግድግዳ ካያችሁ ፕላስቲክ ነው ካላልኳችሁ በስተቀር ያው የተለሰነ ወይንም በድንጋይ የተሰራ ግድግዳ ነው የሚመስለው። ምንም ልዩነት የለው። ከዛም ተጨማሪ ደግሞ በጣም ጠንካራ ነው። በሙቀት ጊዜ ደስ የሚል ኦር የሚመች ቴምፕሬቸር አለ ውስጥ። በሚበርድበትም ጊዜ ብርድ አያስገባም። እና ይህን ሁሉ ማድረግ ስለሚችል ሰው አይገናዘበውም፣ ሌላ ነገር ነው ብሎ እና ይህን በዲዛይናችን መሰረት የተራ ነው ስለሆነ ተቀባይነት ቶሎ ነው ያገኘው። አሁን ከጥቂት ሳምንታቶች በኋላ አዲስ አበባ መስተዳደር ጋር የምናሳየው መዋለ ሕጻናት ይኖራል። ብዙ ሰዎች ያለፉ ያዩታል። ለሁሌ ጠይቃቸዋለሁ፣ ይሄ ነገር ምንድን ነው ብዬ ነው ጠይቃቸው፣ ማን እንደሆንክ ስለማያውቁ። ይሄ ነገር በድንጋይ መሰለኝ የተሰራው ሲሚንቶ ተጨምሮ ምናምን ብለው በደንብ በቃ ሲያወሩ የተለመደውን ነገር ብለው ነው የሚያስቡት። ይህ እኮ ግን እንደሰማሁት በፕላስቲክ ቆሻሻ ነው የተሰራው ብዬ ስጠይቃቸው ሊሆን አይችልም ነው የሚሉት። ስለዚህ ይሄ በጣም ጥሩ ነገር ነው ለኛ። ለምን ተቀባይነት የምናገኘው በተለመደ አይን ሲሰራ ነው እና ለዛ ነው ብዬ አስባለሁ።
መልካም። ቅድም ጨረፍ ወዳደረከው ጉዳይ እንድንመለስ ያደርጋል። አሁን የተናገርከው ቅዱስ መረጃዎችን እንደተመለከትኩት 100% ከተጣለ ፕላስቲክ ነው የሚሰራው ስራችሁ። የከባቢ አየር ብክለትን ለመቀነስ 5 እጥፍ ያነሰ ነው የብክለት የሚያመጣው። 40% ዋጋው ከመደበኛ ግንባታ ከሚጠይቀው ያነሰ ነው። በቀላሉ መገጣጠም ይችላል። በጣም የገነነ እስኪመስል ድረስ ብዙ ጥሩ ነገሮች ይታያሉ። ሙቀትን የማያስወጣ አሰራሩን ይገልጻል። መርዛማነት የለውም። ከእሳት አደጋ የተሻለ የመጠበቅ ይህ ሁሉ ከተጣለ ፕላስቲክ ጭራሽ ሊጎዳ ከሚችል አካባቢን ከሚበክል ለጤና ከፍተኛ ጠንቅ ያመጣል ከሚባል ፕላስቲክ ነው የሚሰራው። እንዴት ጀመራችሁት? ምንድን ነበር የመጀመሪያው ሀሳብ?
ይሄ የተጀመረው በእኔም አይደለም ድርጅት ውስጥ ባሉት ሰዎች አይደሉም። ያኔ ታላቅ ወንድም የምለው በጣም የማከብረው ዩኒሴፍ ውስጥ በጣም ትልቅ ደረጃ የያዘ ሰው አይቨሪ ኮስት ውስጥ ኃላፊ ሆኖ ይሰራ ነበር ለዩኒሴፍ። አንድ ቀን ደውሎልኝ፣ ያኔም ከቆሻሻም ጋር ይሁን ከግንባታም ጋር ምንም እንዲያገናኝ ስራ የለኝም ነበረ። ደውሎልኝ ቅዱስ ቶሎ ብለህ አቢዣን መምጣት አለብህ፣ የአይቨሪ ኮስት ዋና ከተማ መምጣት አለብህ ብሎ በጣም በጣም ጫና ያደርጋብኛል። እና መጨረሻ ላይ ብቻ እንዴት አድርጎ እንደሆነ ባላውቅ የፍላይት ቲኬቴን አግኝቶ ራሱ አስለውጦ ካለሁበት በአቢዣን አሳልፎ ለአንድ ቀን እንድመጣ አደረገኝ። ለምን እንደምመጣም ባላውቅ ኑሮ በጣም የማምነው ሰው ነው። ለአፍሪካ ያለው ራዕይ በጣም በጣም የሚከበር ነገር ስለነበረ ዶክተር አቡባካር ይባላል። ከምዕራብ አፍሪካ የሚመጣ ሰው ነው እና ልክ እንደ ወንድሜ ነው። በጣም ብዙ የተማርኩት ከሱ አለ እና ያኔ ያመጣኝ ጊዜ ላይ ራሱ ተቀብሎ ቀጥታ ወደ ትምህርት ቤት ወስደኛል፣ ወደ አንድ አቢዣን ያለ ትምህርት ቤት እና ትምህርት ቤቱን ያሳየኝና ምን ይመስልሃል አለ። በጣም ግራ ገባኝ። እውነቱን ለመናገር ብዙ ስለተጓዝ ከምሸናደር ምንድን ነው ይሄ ሰውዬ ከዚህ ድረስ እዚህ ያመጣኝ ብዬ አሰብኩና፣ ምን ጥሩ ትምህርት ቤት ነው አልኩኝ። ይሄ ነገር እኮ ከቆሻሻ ነው የሰራ ነው አለ። ላምነውም አልቻልኩም። ግን ከዛ በኋላ የነበረን ሙሉ ማታ ያወራ ነው እንዴት አድርገን እቺን አፍሪካ መለወጥ እንችላለን በሚል ለብዙ ሰዓታት አወራን። በቢሽንጃይ ሰዓት ላይ በቃ አምኜበታለሁ አቡ ነው የምለው፣ አቡ በጣም አምኜበታለሁ ምንድን ነው የሚያስፈልገው አልኩት። አይ ይሄን ያህል ገንዘብ ለምን ብለህ ከአንድ ሀሳብ ፈልግና በደንብ አድርገን ፋብሪካ እንክፈታል። እዳ ስራዬ ከሱ ጋር በዛ ነበረ የጀመረው። ያም የፈለግነውን አገኘን፣ ፋብሪካ ተከፈተ፣ ግንባታም ተጀመረ። እና ብዙ ብዙ ጊዜ በማሳልፍበት ጊዜ እዚህ ፕሮጀክት ላይ አንድ ነገር ያየሁ፣ ድሀ አገር ተብሎ ነው አብዛኛውን አፍሪካን ሀገሮች ሰው የሚያዩ። እና ዩኒሴፍም ቢሆን በዛን ጊዜ አቅም የለውም እና እርዳታ ያስፈልገዋል በሚል ነበረ ሁሌ የሚወራለን ነው የምንንቀሳቀሰው። ግን ያየሁት በጣም ተቃራኒ ነበረ። ቆሻሻ ለቃሚው ራሱ ይሄን ያህል ፕላስቲክ ያስፈልገናል፣ በዚህ ዋጋ መግዛት እንችላለን በምንልበት ጊዜ ተደራጅተው ራሳቸው ያመጡልን ነበረ። ትምህርት ቤቶቹን በምንሰራበት ጊዜ አንድ ሁለት ሰው ይገነባና ከዛ ራሱ መጥቶ እቺን ፕሮጀክት እኮ መስራት እችላለሁ ብሎ የራሱን ፕላን ያመጣልን ነበረ። እና ለእኔ ይሄ ያሳየኝ ምንድን ነው፣ ትንሽ ኢንሴንቲቭ ከተሰጠው ሰው ብዙ ነገር ሊሰራ ይችላል። እና እንዴት አድርጌ ያንን ኢንሴንቲቭ ለመቶ ሰው ሳይሆን ለሺህ ሰው ሳይሆን ለሚሊዮን ለሚቆጠሩ ሰዎች ማምጣት እንችላለን ብለን ስናስብ ነው የኪዩቢክን አሳብ ይመጣለን።
በጣም የሚመስጥ ታሪክ ነው። ቆንጂት፣ ወደ አንቺ ይመለስ።
አሁን ደግሞ እንግዲህ ቅዱስ አስፋው ማን ነው የሚሉ አድማጮች ይኖራሉ ብዬ አስባለሁ። እና ቅዱስ የት አደገ? የት ተማረ? ምን ተማረ? ከኪዩቢክ በፊት ዩኒሴፍን ጨምሮ በተለያዩ ትላልቅ ተቋማት ውስጥ ሰርተሃል እና እስቲ ስለ ራስህ ጥቂት ለራዲዮ መጽሔት አድማጮች አውጋ።
ቅዱስ ማለት የዶክተር ቅዱስ አስፋው የወይዘሮ ኤልሳቤጥ እንዳለ ልጅ ነው። ወላጆቼ በጣም በጣም ትልቅ ሮል ተጫውተዋል በአስተዳደጌ። ሁሌ ባላቸውም አቅም የሰጡን ለእኔም ለወንድሞችም የትምህርት እድል ነበር። የሄድነውም ትምህርት ቤቶች በጣም ትልቅ የሚባሉ ነበሩ፣ ግን አቅሙም ኖሮ ሳይሆን በቃ ይሄ ነው ትኩረቱ ተብሎ ስለታመነበት ነው። ግን አንድ ነገር ከብዙ ወላጆች ለያቸው ብዬ የማስበው ሁለት ነገር ነው። አንድ የትምህርት እድልም ቢሰጡን ውጪም ለመማር እድል ቢሰጡንም አገራችን ተመልሰን እንዴት ያን እድል ለሌላም መስጠት እንችላለን በሚል አይነት ሀሳብ ነበረ ሁሌ የሚመክሩ። ሁለተኛ ነገር ደግሞ መቼም ከእናንተ በታች ያሉትን አትናቁ፣ አክብሩ፣ እናም እድል ስጡ የሚል አይነት በራሳቸው መንገድ ሁሌ ያሳዩ ነበር ከልጅነታችንም ጀምሮ። ያ መቼም አልጠፋም፣ ከልቤም ከሀሳቤም መቼም አይጠፋም ነበረ። እኔ ከኢትዮጵያ የወጣሁት ለዩኒቨርሲቲ ነበረ። ዱክ ዩኒቨርሲቲ የሚባል ትምህርት ቤት አሜሪካ አስተማርኩ። ኢንጂኒየር መሆን በጣም እፈልግ ነበረ። እሱንም ከተማርኩ በኋላ ወደ ካሊፎርኒያ ሄጄ ለጉግል ጠርቻለሁ። ከዛም በኋላ ወደ ዋሽንግተን ዲሲ መጥቼ ኮንሳልቲንግ ስራ ለአክሴንቸር የሚባል ድርጅት ሰራ ነበረ። በዛን ጊዜ ጥሩ ደረጃን ብደርስም ልቤ ወላጆች ያሉትን መቼም መርሳት አልችልም ነበር። ያኔ ነበረ እንዴት አድርጌ ነው ይህ ሁሉ አሁን የሰራው ስራ ወደ ቤቴ መውሰድ እችላለሁ ያልኩት። ፕሪንስተን ዩኒቨርሲቲ የሚባል ግራጁዌት ማስተርስ ሰርቻለሁ፣ በፓብሊክ ፖሊሲ ሰርቻለሁ። ከዛ በኋላም ዓለም ባንክ እና ዩኒሴፍ ተቀጥሬ ዓለም አቀፍ ዞሬ ወደ ኢትዮጵያ ለመምጣት ብቅቶኛል።
በጣም ጥሩ ልምድም በእውቀትም አካብተህ ብዙ ነገሮችን ማዛመድ በሚችልበት ሁኔታ ነው ይሄን ድርጅታችሁን ቀደም ብዬ ስማን ካነሳሁት ቤንዳ ማሪ ጋር አቋቋማችሁት። ቅድም የወላጆችህን ትልቅ ድርሻ በእናንተ ላይ ያደረጉትን ትኩረት የገለጽከውን ያህል ከዚያም ያለፈ ግን እንደው የቤተሰባዊ ህይወትን ወይም ደግሞ ስለ ሰው ልጆች ያለ አስተሳሰብን የሚመለከት ቀደም ብለን ባነሳ ነው ኪዩቢክ በዓለም አቀፍ ደረጃ አዳዲስ የሚቋቋሙ ድርጅቶች ለሽልማት በበቁበት ወቅት ሽልማት ስትቀበል ባደረግከው ንግግር በኢትዮጵያ ብቻ ሳይሆን እንዳልከው በብዙ የአፍሪካ ሀገሮች ባህሎችም ውስጥ እንደሚታወቀው ልጅ የሚያድገው በመንደሩ ሁሉ ሰው ነው የሚለውን አስተሳሰብ አንድ ልጅ ሲያድግ የጎረቤት ሰው ሁሉ እንደ ቤተሰብ ተንከባክበው ተጠባባቂ ተቆጣጣሪ ሆኖ ያሳድጋል ብለህ ለደረሳችሁበት ስራ እንደ መንደር የምትቆጥረው ሌሎች አብረው የሚሰሩበትን ሁኔታ ትጠቅሳለህ። በድርጅት በተለይ በአመራር ላይ ያሉ ከኢትዮጵያውያኑ ሌላ ሌሎችንም አያለሁኝ። ኢትዮጵያውያን እዚህ ሀገር ሲሰሩ የነበሩት ሳይቀሩ ወደ ኢትዮጵያ ተመልሰው አብረዋችሁ እየሰሩ ነው። እስኪ ስለ ድርጅታችሁ ባህል ንገረኝ። በተለይ ይህን አስተሳሰብ በተመለከተ ድም ኮላጆች የወሰድከው ሌሎችን መርዳት፣ ለሌሎች ማሰብ ቅድሚያ የምትሰጡት መሆኑን ተናግራችኋል። የስራችሁም ጠባይ ደግሞ ያን የሚጠይቅ ይመስላል። ድርጅታችሁን ባህል ደግሞ በመጠኑ አስተዋውቀን።
እሺ፣ በመጀመሪያ ላይ ቴንዳና እኔ ሁለታችን ወላጆች ነን። ቴንዳ ሁለት ሴት ልጆች አሏት፣ ወጣት ልጆች። እኔም የሶስት ልጆች አባት ነኝ። እና ኪዩቢክን ለመመሰረት ያሰብነው ልጆቻችን እኛ እድሜ ላይ ሲደርሱ ዓለምን ሲያዩ ወላጆቻችን ጥረት አድርገው እዚህ ደረጃ ሊያደርሱልን ችለዋል ብለው እንዲያስቡም ነው። ይሄ በጣም ወሳኝ ነበር ለኛ ኪዩቢክን ለመመስረት። በምንቀጥርበትም ጊዜ ምን አይነት ሰው ነው የምንፈልገው ብለን በጣም እናስብ ነበረ። ያረትንበት ውሳኔ አንድ እውቀት መኖር አለበት፣ የሚሰሩትን ስራ በደንብ ማወቅ አለባቸው፣ ልምዱ መኖር አለበት፣ ግን ከዛም በላይ የእኛን አይነት አስተሳሰብ መኖር አለበት። እንዴት አድርጌ ነው ነገን መለወጥ እችላለሁ ብሎ ጥረት የሚያደርግ ሰው መሆን አለበት ብለን በጣም እናስብ ነበረ። ከአራት ሰው ሳይታሰባውን 18 ደርሰናል። ሁሉም ያን አይነት ትኩረት ይሰጡታል ለነገን። ለምን ስታርታፕ የመጀመሪያ 2-5 ዓመቷ ብዙ ውጣ ውረድ አለው። አንድ ሰው ሁሌ ይመክረኝ ነበረ፣ ቅዱስ፣ ጠዋት ላይ ኪዩቢክ ዓለም አቀፍ ልክ እንደ ማይክሮሶፍት ልትሆን ትችላለህ ብለን ልታስብ ትችላለህ። ከሰዓት ደግሞ በቃ ነገ ነገር አለቀልን ብለን ልታስብ ትችላለህ። ለምን ብዙ አይነት ውጣ ውረድ አለው። ሁሌ ወደኋላ በድና ያቺን ሳምንት ወይንም ያቺን ወር ፕሮግሬስ አሳየው ወይ ብለህ ማሰብ አለብህ ይሉኝ ነበር። ግን እሱ ለእኔ ነው ምክሩ፣ ለእኔ ሊሰራ ይችላል። ለምን እኔ ነኝ ከቴንዳ ጋር ይህን ድርጅት ያቋቋምኩት። ግን የምናመጣቸውን ግለሰቦች ወደዚህ ድርጅት ልክ እንደዛ ላያስቡ ይችላሉ አይደል? ስለዚህ በምንድን ነው ልክ እንደዛ አይነት አመለካከት ሊኖራቸው የሚችለው ብለን ስናስብ ሁለት ነገር አየን። አንድ የቤተሰብ ሰው መሆን አለባቸው። እኛም ወላጆች ሆነን እንዳየነው አብዛኛዎቹ እኛ ጋር የሚሰሩት እናቶች ናቸው፣ ሴቶች ናቸው፣ በጣም የሚያከብሩ ሴቶች ናቸው። እና ሲቀጠሩ አንድ ኢንተርቪው ኳስቲን ሁሉ የምጠይቀው አለ፣ የፈለገው እውቀት ቢኖረው የፈለገው የተከበረ ሰው ቢሆንም ይህን ጥያቄ በስነ ስርዓት ካልመለሰልኝ ኪዩቢክ ውስጥ ቦታ አለ ያላስብም ነበር። እና ያ ጥያቄ ምንድን ነው? ነገ ኪዩቢክ $1 ቀራት እና ምን ማድረግ አለብን ብዬ ስጠይቃቸው አብዛኛው ምንድን ነው የሚለው ወይም በቃ በኢኮኖሚው ነው የሚለው። አይ በቃ ሮሌችን ማለት ነው ለሽ ማቅረብ አለብን ምናምን ብሎ ያወራ። ሌላው ግን ምንድን ኦኬ ከሆነ ተስፋ ያለው ነገር ካየን ደሞዛችንም ለአንድ ወርን ቢሆን ፍሪዝ አድርገን እንደምንም አድርገን እዚህ ቦታ አድርሰን ብሎ ፕሮብለም ሶልቪንግ ውስጥ ይገባል። ልክ እንደዛ አይነት ሰው እኛ ያየ ነው። የእውነት ዓላማው የገባበት ለደሞዝ ብቻ ሳይሆን አገርን ለመለወጥ ወይንም ነገን ለመለወጥ የተጣጣረ ሰው ነው ብለን ስለምናስብ ነው። ይሄ አይነት ጥያቄ በጣም ለኛ ወሳኝ ሆኖ አግኝተነዋል። እንዳልኩት እናንዴ አለቀልን የምንልበት ቀናቶች አሉ፣ ግን መቼም አስጨንቆን አያውቅም። አክቹሊ በጣም ነው የሚያሰባስበን። ቶሎ ገብተን እንዴት አድርገን ነው ይህን ችግር መፍታት የምንችለው ብለን አብረን ነው የምንሰራው። እና ያ ነው በጣም ባለን ቡድን እናቆራል።
ስለዚህ እንደ ስራ ወይም እንደ ደሞዝ እንደሚከፈልበት ስራ ሳይሆን እንደ ጥሪ አድርገው የሚወስዱ ሰራተኞችን ነው ባልደረቦችን ነው ያሰባሰባችሁት። ሌሎች ወጣቶች ይህንን ስራ የሚመለከቱ በዚህ ስራችሁ ምን ያህል እየተበረታቱ ነው?
በብዙ መንገድ ኪዩቢክ ውስጥ ላሉት ወጣቶች እንዳልኩት የነገን በጣም የሚያስቡ ናቸው። ደግሞ በጣም ለትምህርት ያላቸው ጥማት ልገልጸው የምችለው አይነት አይደለም። ደስ ያሰኘኛል። እኔ 20 ዓመት አሁን ሊሆነኝ ስራ ውስጥ ተሰራው እና አንዳንዴ ይሄ አይነት ጥማት ሁሌ ላይታየኝ ይችላል፣ ግን በእነሱ ትልቅ ኤነርጂ የምናገኝበት አለ። ግን ከኪዩቢክ ውጪ አንድ ትልቅ ነገር የማየዋለ አሁን ኢትዮጵያ ይህም አይነት ሽልማት አግኝተናል። ለድርጅቱ አገር ውስጥ ለመስራት የሰበሰብነው ኢንቨስትመንት በጣም ከፍተኛ ነው፣ ታይቶ አይታወቅም። እና ብዙ ወጣት መጥቶ እኔ ምንድን ነው የሚለኝ ልክ እንደዚህ እንደሚቻል አላወቅኩም ነበረ። ብዙ ሀሳቦች ነበሩ ይሄን ይሄን ለማድረግ። አሁን ግን መሆን ይችላል ብዬ ስለማስብ የበለጠ ትኩረት ያደረግኩበት ነው ብሎ ይመጡና ምክር ነው የሚፈልጉት። እቺን ፓወርፖይንት እንዴት አድርጌ ልስራ ይላሉ፣ ወይንም ስለ ድርጅቴ እንዴት ብዬ ነው ለኢንቨስተር ማውራት የምፈልገው ብለው ይጠይቁኛል። ወይንም እንዴት ነው ገንዘብ ሁሉም ሰው ኢንቨስት ሊያደርግብኝ አይፈልግም ለምንድን ነው ብለው ይጠይቁኛል። እና ኃላፊነት ብዬ ነው ማየው እዛ ላይ ጊዜ መስጠት አለብኝ ለነሱ። ለምን የእውነት አገር መለወጥ እፈልጋለሁ ብዬ ካየሁት በኪቢክ ብቻ አይደለም ያ መሆን የሚችለው፣ ሌሎችን መሳተፍ አለባቸው፣ ሌላ ማለት ስራ መስራት አለባቸው። እና እኔና ኪቢክ በደረስንበት አንድ ጥሩ በጎ ነገር ላይ መስራት የሚቻሉ ልጆች አሉ ብዬ ካየሁ ያን ጊዜ መስጠት አለብኝ ብዬ ያለው።
ግሩም ነው። እንግዲህ ቆንጀት፣ በተለይ የተፈጥሮ ክብካቤ ግድ የሚለው አይነት ቴክኖሎጂ፣ ጊዜው የሚጠይቀው ቴክኖሎጂ፣ መጥፎን ነገር ወደ ጥሩ ነገር ማምጣት የቻለ ቴክኖሎጂ ሀሳብ ተይዞ ሊነሳ የሚችለው ጥያቄ ብዙ ይመስለኛል። ብዙ ጥያቄዎችን ማንሳት እንፈልጋለን፣ ሰዓት ገዳቢ ባይሆን እንደው በእኔ በኩል አንድ የመጨረሻ ጥያቄ፣ ቅድም ዶክተር አቡባከር የተባለ ወዳጅህ እንዲያውም እዚህ ድርጅት ውስጥ የሌለ ሰው ምክንያት መሆኑን ጠቀስ አድርገሃልና ያን ጨዋታችሁንና ወዴት እንደወሰደህ የተከታተሉ ይህን ጥያቄ እናነሳ ሊጓጉ ይችላሉ። እኛ ሰው ምን ሆኑ አሉ ወይ? አሁን ከእናንተ ጋር ለምን መስራት አልቻሉም? በዚያ ዙሪያ የምታነሳው ካለ።
አንዳንዴ እግዚአብሔር በብዙ መንገድ ህይወት ውስጥ ይገባል ብዬ የማስብበት ጊዜ ቢኖር አሁን ነው። ለምን አሁን ዶክተር አቡ በአጋጣሚ የዩኒሴፍ ኢትዮጵያ ኃላፊ ሆኖ ተመድቧል። እሱም ቢሆን ይሄን ስራ ያስጀመረው ይኸው እንደገና ተገናኝተን እንዴት አገሯን ለመለወጥ ማውራት አቅቶናል። በጣም ደስ የሚያሰኝ ጊዜ ላይ ነው ያለ ነው።
የፕላስቲክ ቆሻሻ በመሰብሰብ ስራ የተሰማሩ ነዋሪዎችን ህይወት በሚመለከትስ ምን ትነግረናለ? ምን ያህል ህይወታቸው ተቀየረ? በተለየ ሴቶቹን።
አንዳንዴ ሰው ከአንድ ደረጃ በታች ድሀ ሊሆን ይችላል ብዬ አላስብም ነበረ። ግን ቆሼ ሄጄ የሰውን ሁኔታ ካየ በኋላ ያም ሊሆን ይችላል የሚል በጣም የሚያሳዝን ነገር አይቻለሁ። ቆሼ ማለት እዚሁ አዲስ አበባ ውስጥ ያለ ዋናው የቆሻሻ መጣያ ነው። በጣም ትልቅ ከመሆኑ የተነሳ የአዲስ አበባ ማስተዳደር እንዴት አድርገን ይህን ቦታ ማልማትና ማሻሻል እንችላለን ብሎ ትልቅ እድል ያወጣበት ቦታ ነው። ግን ከዛ ውጪ ቆሼ ላይ መጀመሪያ ጊዜ ሴት ከአባቴ ጋር ነበር። ገና ኢትዮጵያ እንሰራለን ብለን አላወቅንም ነበር እኔና ቴንዳ እና እስቲ ይህን ነገር ገና ብለን እንየው አልኩት። ገብተን ያየነው ለአባቴም ለእኔም አይናችን አላመነው። በሺ የሚቆጠሩ ነዋሪም እዛም ላይ ለቃሚ አሉ። አብዛኛዎቹ ሴቶች ናቸው። ግን ሴት ይሁኑ አንዳንዴ ልታውቁ ማትችሉም። ለምን ከራፍ እስከ ጫፍ ቆሻሻ ውስጥ ያሉ ናቸው። በጣም ተቋቁሯል። በጣም ነው የሚያሳዝኑት። ቀንም ማታም ይለቅማሉ። ፀሐይም ይሁን ልክ እንደ ዛሬ አዲስ አበባ እንደሆነችውም በዝናብም ጊዜ ይሁን በዛ ሽታ በዛ ሁኔታ ይለቅማሉ። ለቅመው ምንድን ነው የሚያደርጉት? ለደላላ ይሸጡታል። የሚሸጡትም ዋጋ አንድ ሁለት ሶስት ብር ልንለው እንችላለን። በጣም ጥቂት ነው። ግን ከዛ በኋላ ያ ደላላ አስርም ብር ይሁን በሀያ ብር ይሁን በሀምሳ ብር ይሁን ያችን ነገር ይሸጣታል። ይሄ ለምንድን ነው የሚሆነው? ይሄ ትክክል አይደለም። ኪቢክ እዚህ ሀገር ቢሰራ ልክ እንደዚህ አይነት ስራ ውስጥ መሳተፍ የለበትም ብለን በጣም አመንንበት። ስለዚህ አሁን ምንድን ነው የምንወያየው ያለው ከመንግስትም ጋር ከአንዳንድ ድርጅቶች ጋር፣ ኪቢክ ፕላስቲክ ቆሻሻ ለመግዛት ዝግጁ ነው። ግን መግዛት የምንፈልገው ቀጥታ ከእነዚህ ሴቶች ነው። እኒህ ሴቶች መደራጀት አለባቸው። ስልጠና መስጠት አለብን። የተሻለ አይነት ቦቴ የሚሆን ማስክ የሚሆን ለጤናቸው የማይጎዳ አይነት ኢኩዊፕመንቶች መስጠት አለብን እና ኑሯቸውን ማሻሻል አለብን ብለን አስበን አምነንበት ገብተንበታል። ቀላል አይደለም። ይሄ በድርጅት መሰረት በጣም ከባድ ነው። ብዙ ገንዘብ፣ ብዙ ወጪ አለው። ግን እኛ የእውነት የሰውን ህይወት መለወጥ አለብን ብለን ካየን በግንባታ ብቻ ሳይሆን ከአገዛዛችንም መሆን አለበት ብለን አምነንበታል። አሁንም ትልቅ ድጋፍ ያገኘን ነው። በሺ የሚቆጠሩ የሴት ለቃሚዎችን ለማሻሻል የተዘጋጀን።
ይሄ ሀሳብ ነው ጥያቄ ሆነ ያመጣው። አሁን እንግዲህ የሚጣሉ ድጋሚ ለአገልግሎት የሚውሉ እቃዎች አሰባሰብ መንገድ የተደራጀ መንገድ አለ በኖርክበት ሀገር። ምናልባት እንደዚህ አይነት መንገድ ቆሻሻው ጋር ከመግባቱ በፊት በቀጥታ ውዳቂዎችን የመሰብሰብ መንገድ ሊፈጠር እንደሚታይ ነገር አለ? ያሳዘንሁን ነገሮች የማስቀረት እድሉ ከፍ ያለ ነው እና ገና እዛ ቦታ ከመድረሱ በፊት በተለይ የሚደራጁ አሁን ቅድም በገለጽከው መልኩ አንዳንድ ዘዴዎች የሚሰሩ ቢሆን ያ ቆሻሻ የሚጣለው ውዳቂ ፕላስቲክ ሌላ ቆሻሻና ብክለት ውስጥ ከመግባቱ በፊት መሰብሰብ የሚቻልበት መንገድ እንደ ኢትዮጵያና አፍሪካ ባሉ አገሮች ውስጥ ይታያል?
መሆንም አለበት ሊሆንም ይገባል እያለ በመጀመሪያ ላይ ልክ እንደ ቆሼ አይነት ቦታ መኖር የለበትም። ሁላችን ያለንን ቆሻሻ እንደገና መጠቀም ብንችል ቆሼ አይኖርም። ቆሼ የሚያሳየን ምንድን ነው ለጥቅም መዋል ያልቻል ነው የሚለው ነው። አሁን ቆሼ ከሄዳችሁ የውሃ ጠርሙስ ወይም ሃይላንድ ኢትዮጵያ ሃይላንድ እንደሚባለው አይገኝም። ግን ሁሉም ሰው ሃይላንድ ሲጠጣ እናያለን። ለምንድን ነው ብለን ስናይ ለሃይላንድ ያለው ድርጅት በጣም በጣም ትልቅ ነው። ሰው ሁሉ ይለቅመዋል። ከተለቀመ በኋላ ፋብሪካ ተወስዶ ተፈጭቶ አንዳንዱ ኤክስፖርት ይሆናል፣ አንዳንዱ ወደ ጠርሙስ እንደገና ይለወጣል። እና ያ የሆነበት ምክንያት ማርኬት ስላለው ነው። ግን ሌላ ምን አይነት ፕላስቲክ አለ ብለን ካሰብን ብዙ አይነቶች አሉ። ከፌስታል ብንጀምር፣ ከሻምፖ ማስቀመጫ ብንል፣ የመኪና ተረፋንጎ ብንል፣ ብዙ 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 አይነቶች አሉ። እኒ ሁሉ ቆሼ ነው። አሁን የሚሉት ለምን ለጥቅም የዋሉ አደሉ። ስለዚህ እኛ ምንድን ነው የምናደርገው? እዛ አይነት ፕላስቲክ ላይ ትኩረት እንሰጣለን። እሱን ነው የምንገዛው። ከገዛንም በኋላ ባለን ቴክኖሎጂ ወደ መገንቢያ ማቴሪያሎች እንለውጣቸዋለን። ማየት የምንፈልገው መስራት የምንፈልገው እንዴት ነው ቆሼ ከሚደርስ በፊት እኒህ አይነት ፕላስቲኮች ከቤት መለቀም የሚችሉት ከዛም መግዛት የምንችለው የሚለው ነው። ያ ጊዜ ከጃን ኢንቨስትመንቶች ያስፈልጉታል። ብዙ ሌላ መተባበር ያለባቸው ድርጅቶች አሉ። ግን ያ እስከሚቋቋም ድረስ የምንችለውን ያህል ከቆሼ ጀምረን ይሰራሉ።
የመጨረሻ ልናደርገው እንችላለን ሌላ ከሌለ አሉላ። ቅዱስ አስፋው እንግዲህ በዚህ በወጣትነት እድሜ በተለይም እስካሁን የኪዩቢክን ራዕይ ይዞ በተጓዘው መንገድ ምን መሰናክል አጋጠመው? ከነዚህ መሰናክሎችስ ምን ተማረ? ለሌሎች እንዲህ አይነት መሰል ራዕይ ይዘው ለሚነሱ ወጣቶች ዛሬም ነገም ጥረትን ለመቀጠል ምንድን ነው የሚያበረታታ?
ብዙ መሰናክሎች አጋጥመውኛል። ብዙ ጊዜ ወድቅ ያለው በኪዩቢክን ብቻ ሳይሆን በህይወት ያለ ነው መሰናክል። ዋናው ነገር ብሎ የሚነገረኝ መውደቅህ አይቀርም እንዴት እንደምትነሳ ነው ወሳኝ ይባል ነበር። አንድ እንቅፋት በሚያጋጥመኝ ጊዜ ራሴን የምጠይቀው ያን እንዳይደገም ወይንም ያን እንዴት ማሻሻል እንደምችል መማሬ ነው ትልቁ ነገር። እናም ለወጣቶች ሁሉ ማየት ያለባቸው አሜሪካ ውስጥ አሁን ትላልቅ የቴክኖሎጂ ድርጅቶች ሁሌ ሰራተኞቻቸውን የሚነግሯቸው ብዙ ጊዜ ውደቁ፣ ግን ቶሎ ተነሱ የሚሉት ነገር አለ። ወይም እንግሊዝኛ ፌልታ ፌል ኦፍ ይላሉ። ያልተለመደ አይነት አስተሳሰብ ነው ለሀገራቸው። እንዴት ላለመውደቅ፣ እንዴት መሰናክሉን አትዩት የሚል አይነት አስተሳሰብ አለን አንዳንዴ። በዛ ላ ነው መውደቁ በጣም በጣም ትልቅ ትምህርት የሚያስተምር ነገር ነው። በአባቴን በእናቴ የሚወስ ሲያጫውቱኝ በዛ አይነት ምሳሌ ነው የሚነግሩን አንዳንዴ። ስለዚህ ከሁሉም ነገር መውደቁ ጥሩ ነው፣ ተማሩበት እና አነሳሳችሁ ነው ዋናው ውጤት የሚያሳየው ያለ። በተለይ በኪዩቢክ ላይ እኔ ትልቅ ትምህርት ተማርኩ። መለሱ ለራሴ ኩራት የትም ቦታ አያደርስም። አንድ አዲስ ነገር በሚጀመርበት ጊዜ እምቢ ወይንም አልፈልግም ወይንም ማነ መባሉ ከእሺ ሁሌ ይበልጣል። ኢንቨስትመንት ኢንቨስተሮች በማገኝበት ጊዜ አሁን ከ700 በላይ ኢንቨስተሮች አነጋግሬያለሁ በሁለት ዓመት ውስጥ። ከዛ ውስጥ 20 ነው እሺ ያለው። ስለዚህ እምቢ ስለተባላችሁ ተስፋ አትቁረጡ። እምቢ ማለት ኦፖርቹኒቲ ነው። ሁሌ ጠይቁ። እምቢ ከተባላችሁ ለምንድን ነው እምቢ የምትሉት? ወይንም እሺ የሚል ልታውቁ ትችላላችሁ ወይ ልታስታውቁ ትችላላችሁ ወይ ብላችሁ ያን ልክ እንደ ኦፖርቹኒቲ መጠቀም አለባችሁ። ኪዩቢክ እስካሁን የደረሰበት ደረጃ በኢንቨስትመንት የሚሆን በስራው የሚሆን ሰው ስለረዳን እኛ ሁሉንም አዋቂ ሆነን አይደለም፣ ሁሉንም ቻችን ፈጠን አይደለም። በጣም በጣም ጠንካራ ሰፖርት ሲስተም ስላለን ነው። እና በዛ አይን ሁሉ ማየቱም ወሳኝ ነው።
ለመሆኑ ፋብሪካችሁ የት ነው ያለው ቅዱስ?
ፋብሪካችን አዳማ ኢንዱስትሪያል ፓርክ ውስጥ ነው። ከአዲስ አበባ 160 ኪሎ ሜትር ወጣ ይላል።
ሌላ አፍሪካ ሀገር ውስጥ አለ ከአዲስ አበባ ሌላ?
በቃ ኢትዮጵያ ነው አሁን መጀመሪያ የጀመርነው። ከሚቀጥለው አመት በኋላ ደግሞ ሌላም ሀገሮች ለማየት ጊዜ እንሰጣለን።
መልካም ቆንጅት፣ ይህን ለየት ያለ ጉዳይ የሚመለከቱ ጥያቄዎቻችን ያለቁ አይመስልም። ነገር ግን ሰዓታችን ይገድበናልና የዛሬውን እዚህ ላይ ቋጭተን ባይሆን በሌላ ጊዜ ቅዱስ ወዲህ ወደ ዩናይት ስቴትስ እግር ጥሎ ስትመጣ ወደ ስቱዲዮ ጋብዘን ቀረብ ብለው ለሚጠየቁ ጥያቄዎች ቆንጅት ቀጠሮ ሰጥተን ብናሰናብተው ምን ይመስልሻል?
እሺ ቅዱስ አስፋው የኪዩቢክ ተባባሪ መስራች፣ ለሰጠህን ሰፋ ያለ ጊዜ በጣም አድርገን እናመሰግናለን። መልካም እድል።
ብዙ ተስፋ ያለው በብዙ መንገድ ምሳሌ የሚሆን ድርጅት ነው። የተለየ ፈጠራ የሚሞክሩ የሚያስቡ አድማጮቻችን ብዙ ቁም ነገር የሚገበዩበት ወግ ይመስለናል። ተስፋ እናደርጋለን መልሰን እናገኘሃለን።
ደስ ይለኛል።
እግዚአብሔር ይስጥልን።
በጣም አመሰግናለሁ።
አድማጮች አሁን ወደ መጽሔት ማስታወሻ እንውሰዳችሁ።
ብዙዎች በሕይወቴ እንዲህ ያለ ነገር ዳር ማድረስ ማሳካት ፈልጋለሁ በሚል አንዳች ይወጡንና ይነሳሉ።
ያለሙትን ግብ ያሳኩት ወይም አያሳኩት ያ ራሱን የቻለ ጉዳይ ቢሆንም መወጠኑ በራሱ ግን አንድ እርምጃ ወደፊት ተደርጎ ይታያል።
ይሁንና መወሰን ብቻውን እንደማይበቃ ካሰቡበትም እንደማያደርስ እናውቃለን።
እንዲያውም አንዳንዴ ለስኬት ላለመብቃታችን ምክንያትም ጭምር ሊሆን ይችላል ይላል። ጊዜ ተፈልጎ ለራስ የሚገቡ ቃል ኪዳኖች በአብዛኛው ለምንድን ነው የማይይዙት? ስለምንስ ነው የማይሳኩት ለሚለው ጥያቄ መልስ ፍለጋ የተካሄደ አንድ ጥናት
ከመወሰን ይልቅ እንዴት የሚለውን በቅጡ መመለስ ይቀድማል ነው የሚለው ጥናቱ።
የጤናዬን አያያዝ አሻሽላለሁ፣ ክብደቴን እቀንሳለሁ ወይም እጨምራለሁ፣ ሌላም ሌላም ይወጠናል።
ለአሁኑ ግን ይህንን ተውና ስለ ሕይወት የሚደረስን ጥልቅ የአመለካከት ለውጥ የሚመለከት ማስታወሻ ነው የምናነሳው።
ቁጥራቸው የበዙ ዜጎች ለህልፈት፣ ለስቃይና ለእንግልት፣
ለበረታ ረሃብና ለግጭት፣ ለጦርነት የተዳረጉበትን ጨምሮ
ያየነውና ያሳለፍነው ጊዜ ከውስጣችን ያሳደረው አንዳች የተለየ ስሜት ይኖር ይሆን?
እንዳለንበት የእድሜ እርከን ስፍራና የህይወት ይዞታ በገዛ ህይወታችን ልንቀይር
ለራሳችን ብቻ ሳይሆን ለሌሎች ህይወት ግድ እንዲለን የሚያደርጉ በተጨባጭ የምናመጣቸው ለውጦችስ ታስበውን ይሆን?
ለወራት የዘለቀ ምስቅልቅል፣ ግጭትና ሳያቋርጥ በየዕለቱ የሚሰማ ክፉ ዜና፣
የንጹሐን ህይወት በከንቱ መቀጠፍና መፈናቀል፣ እንደ ማህበረሰብ ያለፍንባቸው ብርቱ ፈተናዎች፣
ያን ሌላ ጊዜ ለጥቂቶች ለልባሞች ብቻ የተተወ የሚመስል ለምክንያት የመኖሩን ዋጋ ከመቼውም በላይ ያገዘፉት ይመስላል።
ለመሆኑ እርስዎ በበኩሎ ምን ታይቶታል? ሐሳቦን ከወረቀት አዋህደው የልቦን ይጻፉልን።
Yeah, and I hope.
አድማጮች አሁን ፊታችንን ወደ አዲስ አበባ እንመልስ።
አሁን የአዲስ አበባው መስኮት ሊከፈት ነው።
ወደ ንጉሥ ያክሊሉ የታሪክ ማስታወሻ ቅንብር ስንሻገርም ንጉሥ ያክሊሉ ስለ ቆጣሪው ያጫውተናል።
ከዛሬ 43 ዓመት በፊት አዲስ አበባ 4 ኪሎ በታላቁ ቤተ መንግስት በጽርሐ ምኒልክ አዳራሽ ኮሎኔል መንግስቱ ኃይለ ማርያም የሚመሩት ስብሰባ እየተካሄደ ነው። አገር አቀፍ ነው ስብሰባው። እዚያ ኮሚኒስታዊቷ ሀገር ሶሻሊስቷ ሀገር ራሽያ ደግሞ 22ኛው የሞስኮ ኦሎምፒክ። እንደው ደርሰን ሶሻሊዝምን የመንግስታችን መርህ አደረግነው እንጂ አሉ ኮሎኔል መንግስቱ፣ የአምስቱ ዓመት ጉዞአችንስ ይሄንሃል አይደለም፣ ውጤቱ እዚህ ግባ የሚባልም አይደለም እና እንኳንስ ሶሻሊስታዊ የሥራ ባህል ዲሲፕሊን ልንገነባ ቀርቶ መንግስታዊ እርሻ ውስጥ እየሰራ ያለውን ወዛደር እንኳ ጫት ከመቃምና የመንግስት ሥራውን ትቶ ጠጅ ከመነገድ አላስተው ነው። ብላቴን ለዚህ ጥሩ ማሳያ ሆናለች። ያሳዝናል። የፋብሪካና የኢንዱስትሪ ወዛደሮች ለስፖርታዊ ውድድር ከከተማ ከተማ ሲንቀሳቀሱ አበል ይከፈላቸዋል። የባለስልጣናት ሚስቶችና የቤት ሰራተኞቻቸውም እንዲሁ ገበያ ሲወጡ የመንግስት አበል ይከፈላቸዋል። እኛ የምንታገለው ለዚህ ነው አሉ ኮሎኔሉ ተቆጡ፣ ጠረጴዛቸውን እየመቱ። በመካከሉ ሰነድ የደረሳቸው ይመስላል ወይም ስለ ሁኔታው ቀደም ብሎ መረጃ ደርሷቸዋል ማለት ነው። እና ቆጣሪ አንባቢው ቀን ቀን ቆጣሪ የማንበብ ስራውን እየሰራ አዲስ አበባ ዩኒቨርሲቲ እየተማረ በአካውንቲንግ ሙያ በዲግሪ ተመረቀ የሚለው እዛ ስብሰባ ላይ ኮሎኔል መንግስቱ አነሱት። የታሪኩ ባለቤት ያጫውተናል።
ከ1968 ዓመተ ምህረት ጀምሮ ለአምስት ዓመታት ቆጣሪ አንብቤ ያለው እነኚሁን አምስት ዓመታት አዲስ አበባ ዩኒቨርሲቲ በመደበኛ ተማሪ እየተማርኩ ነበር። ቀን ቀን በመደበኛ ተማሪነት እየተማርኩ ስለነበር ስራዬንም ቀን ቀን ነበር የምሰራው። አንድ ዓመት ከተማርኩ በኋላ አለቃዬ ውይይት ክበብ ላይ ከሰውኝ። ይሄ እስከ ሰልፍ አደር ቁጥጥር ኮሚቴ ድረስ ሄዶ በመንግስትም ህዝቡም ላይ ምን አይነት ደባ ፈጽሞ ይሆናል የሚል ጥያቄ በመስሪያ ቤቱ ስለመጣ አጣሪ ኮሚቴ ተሰይሞ አጣሪ ኮሚቴው እያንዳንዷን ስራዬን አይቶ ደንበኞችን ጠይቆ በአግባቡ መስራት ተረጋግጦ ትምህርቴን ከሚቀጥለው አመት ጀምሮ የስራ ባልደረቦቼ ሌላ ምርመራ ክፍል ያሉ የራሳቸውን ንባብ የጨረሱ ጓደኞች ሁሉ እየረዱኝ ትምህርቴንም ጨርሻለሁ። በ1972 ተመርቄያለሁ። ከሳሾቼ ግን የምሰራ ስላልመሰላቸው መማሪም ብቻ ስላልፈለጉት እንጂ መከሰስ አልነበርኩም። በአጋጣሚ በመጨረሻም ውጤቱ የሆነው ምንድን ነው? ቆጣሪ አንባቢው ስራውን በትምህርት ላይ ባያሳልፍ ሌላ መዝናኛ ቦታ ላይ ቢሄድ ይሄን አትከታተሉትም ነበር፣ ስራውን በመስራቱ ሊመሰገን ይገባል ብሎ ከሳሾች መጨረሻ ነቃቴም ላይ እንዲገኙ አድርጌያለሁ። በጽሁፍ ባያነሱትም ክሱን ቢያንስ ትክክል አለመሆናቸውን ተረድተውታል። ለዚህ እግዚአብሔርን አመሰግናለሁ። ትልቁ ነገር ምንድን ነው? ቆጣሪ ባነበብኩበት ወንበር ላይ ስራ አስኪያጅ ሆኜ ሰርቻለሁ። የተከሰስኩበት የአስተዳዳሪ ወንበር ከ87 በኋላ በአጋጣሚ እኔ እዛ ቦታ አለቃ ሆኜ ሄጄ ብዙ የተበላሹ ነገሮችን አስተካክዬ ስራዬን ሰርቼ እንደገና ወደ ሌላ የስራ ክፍል ተዛውሬያለሁ እና በዛን ሰዓት በሰሜን የነበሩ ጓደኞቼ በተለይ የአሁን ጊዜ የትዳር ጓደኛዬ ወይዘሮ መንበረ ካራ፣ ሌላዋ ጸሐፊ ዘውዲቱ በስራዬ በጣም ያግዙኝ ስለነበረ እጅግ በጣም አመሰግናቸዋለሁ። ትዳሬም ጓደኞቼን እንዳላጣ በሚል ቅኝት ወይዘሮ መንበረን ያጨሁበትና ያገባሁበት እስካሁንም ለአራት ልጆች እናት ሆና ቤተሰቤን የምትመራልኝ ጎበዟ የእኔ አስተዳዳሪ እሷ ናት። እሷንም ጭምር ቤተሰቧንም ጭምር እግዚአብሔር ያክብርልኝ ይላለሁ።
አቶ መርሴ ሀዘን ተስፋ ኃይሌ አመሰግናለሁ። አቶ መርሴ ወደ ራሽያው ኦሎምፒክ ለመልሳችሁ የዛሬ 43 ዓመት ምሩጽ ፍጠር በ5000 እና በ10000 ሜትር ሩጫ የወርቅ ሜዳሊያ አግኝቶ ጉር ተብሎ ነበር። ብዙም ሽልማት ነው የተሰጠው። ይሄ ዜና ቤተ መንግስት አካባቢ ስብሰባ ላይ በነበሩት ሁሉ ሲሰማ በዚያን ጊዜ ትልቅ አድናቆትን አሳድሯል። ምሩጽ ከዛ በኋላ በአንድ ውድድር ላይ ሳይካፈል በመቅረቱ ምክንያት ከስፖርት ሰዎች ጋር ተጋጭቶ እንደነበረ ራሱ ይናገራል። ያን ለማስታወሻነት ሰምተን የዛሬ ፕሮግራማችንን እናጠቃለን።
እኔ ባለውለታ ነው እንጂ እንደዚህ ተቆርጦ የሚጣል አይደለም። እኔና ማሞል ያበበቅ ይላል የሻማ መብራት ነን። እኔ ኢትዮጵያ ነኝ። ከኢትዮጵያ ማንም የሚፈቀድ የለም። ለራሳቸው ግን ፌዝብት ነው የሚወድቀው። ነገ ጠዋት እውነታ እንደገና ትወጣለች እና ለኢትዮጵያ ሕዝብ የማስተላልፎ ንጹህ ኢትዮጵያ ሆኔ ጠብራራ ኢትዮጵያ ሆኔ።
በዚሁ የዛሬውን ፕሮግራሜን አጠቃልላለሁ። የዛሬ 15 ቀን እንገናኝ።
ንጉሴ አክሊኑን ለዝግጅቱ እናመሰግነዋለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው።
ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን በዚሁ ተሰናበትን።
ሰላም፣
ደህና ደሩ። We